ኤፌሶን ምዕራፍ 5 ላይ ያለው የእግዚአብሔር ቃል ነው። ስለ ቤተ ክርስቲያን ስናስብ ይሄንን እንድንመለከት ይገባል። ክብር ለእግዚአብሔር ይሁን። እና ሌላ ቦታ ደግሞ እንደዚሁ በዚሁ በመጽሐፍ ውስጥ በኤፌሶን ምዕራፍ 1 ላይ ያለውንም ደግሞ አብረን እንመለከታለን። ጌታ ኢየሱስ ክርስቶስ ለቤተ ክርስቲያን ያደረገው ሐዋርያው ጳውሎስ ባልና ሚስትን ምሳሌ ያደረገ ከተናገረ በኋላ ባልና ሚስቶች እንዴት መኖር እንዳለባቸው ሲናገር ምሳሌ የሚያረገው የባልና ሚስትን የተዳረን ህይወት በቤተ ክርስቲያንና በክርስቶስ መካከል ባለ ህይወት ነው። እና በዚህ መሰረት ጌታ ኢየሱስ ክርስቶስ ቤተ ክርስቲያንን የሚያይበትን ለቤተ ክርስቲያን ያደረገው ነገር እንድንመለከት ይረዳናል ይሄ እግዚአብሔር ቃል። ክብር ለእግዚአብሔር ይሁን። በጌታ በኢየሱስ ክርስቶስ ስም አነባለሁ። ቁጥር 1 ጀምሮ ነው። ምዕራፍ 5 ኤፌሶን፣ ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና፣ ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። እንዲሁም ባሎች ደግሞ እንደ ገዛ ስጋቸው አድርገው የገዛ ሚስቶቻቸው ሊወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል። ማንም የገዛ ስጋውን የሚጠላ ከቶ የለምና፣ ነገር ግን የአካሉ ብልቶች ስለሆንን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል ይከባከበውማል። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። ይህ ምስጢር ታላቅ ነው። እኔ ግን ይህን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱንና እንዲህ እንደ ራሱ አድርጎ ይውደዳት፣ ሚስቱም ባሏን ትፍራ ይላል። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ቃል ሲነበብ ማን ይናገራል? እስኪ ድምፃችሁን ከፍ አድርጉት። መቼ ነው እግዚአብሔር የሚናገረን? መጽሐፍ ቅዱስ ሲነበብ ነው የሚናገረው። ሰባኪ ሲሰብክ አይደለም፣ ሲያስተምር አይደለም። መጽሐፍ ቅዱስ ሲነበብ እግዚአብሔር ይናገራል። በኤፌሶን ምዕራፍ 1 ላይም አነባለሁ የእግዚአብሔርን ቃል ከቁጥር 15 ጀምሮ። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለ እናንተ እያመሰገንኩ ስጸልይ ስለ እናንተ ማሳሰብን አልተውም። አያችሁት? የሚናገረውን ነገር የሚጸልይላቸውን ነገር ልብ በሉት። እንግዲህ በጌታ በኢየሱስ አምነዋል፣ ለቅዱሳን የሚሆን መውደድ እንዳላቸው ሰምቷል፣ ግን ይጸልይላቸዋል። ምንድን ነው የሚጸልይላቸው? እነዚህ በፍቅር የተሞሉ ጌታ ኢየሱስን ያመኑትን አማኞች ኤፌሶን ክርስቲያኖች ምንድን ነው የሚለምንላቸው? ቁጥር 17 የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ ይላል። እዚህ ውስጥ የጸሎት ርዕሱን እንመለከታለን። የክብር አባት እግዚአብሔር አብን ነው። የጌታችን የኢየሱስ ክርስቶስ አምላክ ይላል እርሱን በማወቅ የጥበብን የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ክብር ለእግዚአብሔር ይሁን። ማንን? ይህንን ያመኑትን ኢየሱስን፣ ይህንን የተቀበሉትን ኢየሱስን የሚያውቁበት የመገለጥ መንፈስ እንዲኖራቸው፣ የጥበብ መንፈስ እንዲሰጣቸው ይጸልያል። ቁጥር 18 ይህም የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን፣ በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን፣ ለምናምንም ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው ይላል። የመገለጥ በሚመጣበት ጊዜ የተጠሩበትን ምክንያት ያውቃሉ። እግዚአብሔር በቅዱሳን ዘንድ ያለውን የርስት ክብር ባለጠግነት፣ የወደፊቱን ሕይወት ያያሉ። እግዚአብሔር ለሚያምኑ ያዘጋጀውን ኃይል ሁሉ ይረዳሉ። ይህን መገለጥ ሲሞሉ ቁጥር 19 የዚህን ምስጢር የኃይሉን ታላቅነት የት ጋር እንዳለ ይነግራቸዋል። ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል ይላል። ይሄ ትልቅ ትምህርት ነው ወገኖቼ። እግዚአብሔር ኃይልህ ምን ያህል ነው ቢባል በሰው ልጆች በፍጥረታት መካከል ለምትሰራቸው ለሥራዎች ለቅዶች ኃይል ምን ያህል ነው መለኪያው ምንድነው ብንለው እግዚአብሔር የሚያሳየን ማን ነው? ክርስቶስን ከሙታን ባስነሳበት ለልጁ በሰጠው ሥልጣን ኢየሱስ ድል በነሳበት ነው የሚለካው ይለናል። ክብር ለእግዚአብሔር ይሁን። ስለዚህ ጌታችን ኢየሱስ ክርስቶስ የተቀበለው ስሙ ኢየሱስ ክርስቶስ ከሙታን የተነሳበት ኃይሉ ክብር ለእግዚአብሔር ይሁን ጌትነትን አለቅነትን ሥልጣናትን ሁሉ የሻረበት የእግዚአብሔር የኃይሉ ብርታት መለኪያ ነው ይላል። የእግዚአብሔር ስም የተባረከ ይሁን። ስለዚህ በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል ካለ በኋላ ክብር ለእግዚአብሔር ይሁን ሁሉን ከግሩ በታች አስገዛለት ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው ይላል። የእግዚአብሔር ስም ብሩክ ይሁን። እናችን ቤተ ክርስቲያን ሲገልጣት እርሷም አካሉና ሁሉን በሁሉ የሚሞላ የርሱ ሙላቱ ናት ይላል። እግዚአብሔር አምላካችን ሆይ በእውነት አይኖቻችንን ክፈት የቤተ ክርስቲያንን ምንነትና ማንነት ምስጢሩን እንድናይ እንድትረዳን በኢየሱስ ክርስቶስ ስም እንለምናሃለን። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ቤተ ክርስቲያን የሚለው ቃል በአማርኛ ቤተ ክርስቲያን የሚሉ ሁለት ቃላቶችን ያሳየናል። በጥሬ ቃሉ ትርጉም ቢወሰድለት ቤተ ክርስቲያን የሚለው የክርስቲያኖች ቤት ወደ ማለት ያመጣል። በኢትዮጵያ ኦርቶዶክስ ቤተ ክርስቲያን እምነትና ልማድ መሰረት ቤተ ክርስቲያን አማኞች ሄደው የሚያመልኩበት ቦታን ይመለከታል። ቤተ ክርስቲያን ደግሞ ምእመኑንም የሚመለከት እንደሚሆን አድርገው ይወስዳሉ። ነገር ግን ቤተ ክርስቲያን የሚለው ቃል በመጽሐፍ ቅዱስ ውስጥ ከቤት ጋራ የተያያዘ ቃል አይደለም። በመጽሐፍ ቅዱስ ላይ ያለው ቃል ኤክሌዥያ የሚለው ቃል የግሪክ ቃል ግሪካውያኖች በለት ለት ህይወታቸው የሚጠቀሙበት ቃል ነው። በማህበር የተሰበሰቡ የተደራጁ ሰዎችን በቢዝነስ ጉዳይ የተሰባሰቡ ማህበር ያቋቋሙ ሰዎች ህብረት ፈጥረው ከሙያ ከሃይማኖት ወይም ከተለያየ ነገር የተነሳ የሚካሄድ የሰዎችን ስብስብ የሚገልጥ ቃል ነው። ስለዚህ ቤተ ክርስቲያን የሚለው ቃል ለመጽሐፍ ቅዱስ ከስነ መለኮታዊ በሆነ ትርጉም ቤተ እምነቶች እምነታቸውን ለመግለጥ ከሚጠቀሙበት የስነ መለኮት እይታ አንጻር የመጣ ቃል ነው። አማርኛው ቤተ ክርስቲያን ኤክሌዥያ የሚለው ግን ሰዎች በማህበር የሚሰባሰቡበትን ስብስብ ያሳያል። ቤተ ክርስቲያን እንዴት ነው የምትሰባሰበው? ሰዎች በማህበር ሲደራጁ አናጢ የሆነ ከአናጢ ጋራ፣ የጥልፍ ስራ የልብስ ስራ የሚሰራ ከልብስ ስራ ጋራ፣ ግንበኛ ከግንበኛ ጋራ በየሙያቸው እንደ ኮመን ኢንተረስታቸው በጋራ በሚፈልጉት አጀንዳ ላይ ተሰባስበው ለመደራጀት ለመረዳዳት ምክንያት የሚሆን የመሰባሰቢያ ነገር ከየት ያገኛሉ? ከሙያቸው ያገኛሉ። ከጋራ ኢንተረስታቸው ፍላጎታቸው ያገኛሉ። ቤተ ክርስቲያን ግን እንደ ግሪኩ ህብረተሰብ በቢዝነስ አይደለም የምትሰበሰበው፣ በሌላ ነገር አይደለም የምትሰበሰበው። የመሰብሰቢያ ምክንያት ምንድነው ብለን ብንል ኢየሱስ ክርስቶስ ነው። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ነው ቤተክርስቲያንን ቤተክርስቲያን የሚያረጋት። የምንሰበሰበት የመያያዣችን ምክንያት ጌታ ኢየሱስ ክርስቶስ ነው። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ ሐዋርያቶቹን ደቀ መዛሙርቶቹን ገና ከመሞቱ በፊት እኔ ማን እንደሆንኩ ትላላችሁ ብሎ ጠየቃቸው። እና ሰዎች ማን እንደሚሉ ከነገሩት በኋላ እናንተ ራሳችሁ ማን ነኝ ትሉኛላችሁ አላቸው። ጴጥሮስ ምን አለ? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። በዚያን ጊዜ ጌታ ኢየሱስ ክርስቶስ አንተ ጴጥሮስ ነህ፣ እውነት እውነት እልሃለሁ፣ በዚች ዓለት ላይ ቤተ ክርስቲያኔን ምን አረጋለሁ? እሰራለሁ አለ። በካቶሊክ ቤተ ክርስቲያን ጴጥሮስ የመንግሥተ ሰማያት መክፈቻና መዝጊያ የተሰጠው ስለሆነ ጴጥሮስን እንደ አለት አድርገው ሁሉ ይወስዳሉ። ነገር ግን ጴጥሮስ ይህ አለት ማን እንደሆነ ራሱ የጻፈው ከጴጥሮስ የበለጠ ጴጥሮስን የሚያቀ የለምና ጴጥሮስ ምን እንደሚል እንመልከት። ቤተ ክርስቲያን የምትሰራበትን አለቱን ሲናገር በአንደኛ ጴጥሮስ ምዕራፍ 2 ቁጥር 4 ላይ እንደዚህ ይላል፣ በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነ ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ ይላል። አያችሁት? እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል። በመጽሐፍ እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ በርሱ የሚያምን አያፍርም ተብሎ ተጽፏልና። እንግዲህ ክብሩ ለእናንተ ለምታምኑ ነው፣ ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያም አለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከሉበታል፣ ለዚህ ደግሞ የተመደቡ ናቸው ይላል። ጴጥሮስ በዚህ ቦታ ላይ እንደሚነግረን እያንዳንዱ አማኝ ወደዚህ ወደ ሕያው ድንጋይ ወደሚለው ወደ ክርስቶስ እየተጠጋ ሕያው ድንጋይ እንደሚሆን፣ ክርስቶስን የተጠጋ ሕያው ድንጋይ የሆነ ደግሞ በክርስቶስ መንፈሳዊ ቤት ሆኖ ከሚሰሩ ጋር እንደሚሰራ ያሳየናል። ሕያው ድንጋዮችን በሙሉ ወደ ሕያው ድንጋይነት የሚቀይረው ጌታ ኢየሱስን መጠጋታችን ነው። ወደ እርሱ ሳንቀርብ ሕያው ድንጋይ አንሆንም፣ ድንጋዮች ብቻ ነን። ጌታ ኢየሱስ ክርስቶስ ነው የኔና የእናንተን ማንነት በቤተ ክርስቲያን የሚኖረንን መጽሐፍ ቅዱሳዊ ትክክለኛ ቦታችንን ዲፋይን የሚያደርግ ማን እንደምንሆን የሚወስነው ኢየሱስ ነው። ፐርሰናሊቲያችን አይደለም። ወደ ቤተ ክርስቲያን ስንመጣ ይዘነው የምንመጣው ማዕረጋችንን አይደለም፣ ስታተሳችንን አይደለም። በትምህርት ቢሆን፣ በሀብት ቢሆን፣ በእድሜ ቢሆን፣ በዘራችን ወደ ቤተ ክርስቲያን ይዘነው የምንመጣቸው እነዚህ ሁሉ ነገሮች የሉም፣ ስፍራ የላቸውም። አንድ ሰው በቤተ ክርስቲያን የሚኖረው ጣዕሙም ዋጋውም ክብሩም ክርስቶስን በተጠጋበት ልክ ነው እንጂ በሰውየው በማንነቱ እችን ታህል ቦታ የለም። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። አንድ ያልተማረ ሰው ጌታ ኢየሱስን በጣም የሚጠጋ ሕያው ድንጋይ ሆኖ የሚሰራ ክርስቲያን በጣም ተምሬያለሁ፣ አዋቂ ነኝ፣ ታዋቂ ነኝ፣ የከበርኩ ነኝ ከሚል ሰው ጌታን ከማይጠጋ ሰው ይበልጣል። ክብር ለእግዚአብሔር ይሁን። ቤተ ክርስቲያን የሰዎችን ዋጋ ከፍ ዝቅ የሚያደርገው ኢየሱስ ክርስቶስ ነው። የእግዚአብሔር ስም የተባረከ ይሁን። የእኛ ማንነት ባክግራውንድ ነገሮቻችን፣ ስለ ራሳችን የምንሰጠው ነገር በክርስቶስ ቦታ ቤት ስፍራ የለውም። በዚህ ቦታ ላይ አናጢዎች የናቁት ይላል፣ ግንበኞች የናቁት ይላል። አያችሁት? ሰዎች ቤተ ክርስቲያንን ስሩ ቢባሉ ቢሰሩ ኢየሱስን አይመርጡትም። ኢየሱስን ሪጀክት ያደረጉት የአይሁድ የሃይማኖት መሪዎች ናቸው። ኢየሱስን ሪጀክት አድርገው እንዲሰቀል ያደረጉት ባለስልጣኖች ናቸው። የተማሩ ሰዎች ናቸው። ነገር ግን ጌታ ኢየሱስን የተጠጉት ግን ያልተማሩ ነበሩ። ክብር ለእግዚአብሔር ይሁን። እነዚህ ያልተማሩት ኢየሱስን ተጠግተው ሕያዋን ድንጋዮች ሆነው የወንጌል ሰባኪዎች፣ አስተማሪዎች፣ ሐዋርያት፣ ነቢያት አደረጋቸው። የእግዚአብሔር ስም የተባረከ ይሁን። በቤተ ክርስቲያን ስፍራና ቦታ ማግኘት ትፈልጋላችሁ? ዶንት ቴል ሚ ሁ ዩ አር። የእናንተ ማንነት ከጌታ ከኢየሱስ ውጭ የምትናገሩት ነገር ስፍራ የለውም። ማንም እንዲህ ያለ ነገር ቦታ የሚሰጥ የለም። በተለይ እንደዚህ ባለ ቤተ ክርስቲያን ዩር ቫሊዩ ኢዝ ዲተርሚንድ ኢየሱስ ክርስቶስን እንዴት እንደምትጠጉት ነው። አር ዩ ክሎዘር ቱ ጂሰስ? ዴን ኢየሱስ ኢየሱስ ትሸታላችሁ። ክብር ለእግዚአብሔር ይሁን። አያችሁት? እግዚአብሔር እኛን የሚሰራን በማንነታችን። ብዙ ክርስቲያኖች ብዙ አሮጋንስ ፕራክቲስ ያደርጋሉ። በቤተ ክርስቲያን ውስጥ ቤተ ክርስቲያን ስጋዊ ለሆነ አሮጋንስ የሚመቹ አሰራሮች ሁሉ አሉ። ቤተ ክርስቲያን ውስጥ ሰዎች ቦታ የሚሰጣቸው ከነበሩበት ከመንግስት መስሪያ ቤት ባለስልጣን ሆኖ ከመጣ ከነበረበት ቦታ ታዋቂ ሰው ከሆነ ባለጠጋ ሰው ከሆነ ብዙ ቦታ ይሰጠዋል። ድሃውስ? ድሃውማ ያልተማረ ከሆነማ እንደ ነገሩ ነው። እንደውም ተራው ምእመን ይባላል። ተራው ምእመን በመጽሐፍ ቅዱስ ውስጥ ተራው ምእመን የሚል የለም። እንደዚህ ያለ ቃል የሚጠቀም ሰው በጣም ወራዳ ሰው ነው። አገልጋይም ቢሆን ከዱሮ ጀምሮ ሳስተምር የምናገለግለው ህዝብ የተቀባ ህዝብ ነው። ክብር ለእግዚአብሔር ይሁን። በዚህ ቤተ ክርስቲያን እንደ እግዚአብሔር ቃል ነው የምናየው። ማንንም ሰው ሰዎችን በሙያቸውና ከብራቸዋለን፣ በእድሜያቸውና ከብራቸዋለን፣ በሶሻል ያላቸውን ቦታና ከብራለን። በቤተ ክርስቲያን ግን ቦታ የምንሰጠው ኢየሱስ ክርስቶስን ሰዎች በሚጠጉበት መጠጋት ብቻ ነው። ክብር ለእግዚአብሔር ይሁን። ለምን? እሱ ነው ያው ድንጋይ የሚያረጋን። ቤተ ክርስቲያን ሰዎች እንዲሁ ጋዘር አድርገው በሰዎች ግሩፕና ዳይናሚክስ የምትሰራ አይደለችም። ቤተ ክርስቲያን መሰራት የምትጀምረው ይሄን ሕያው ድንጋይ ኢየሱስ ክርስቶስን የሚጠጉ ምእመናን ሲኖሯት ነው። ጌታ ኢየሱስ ክርስቶስን የመጠጋት ነገር ሳይኖረን፣ እሱን የመቅረብ ነገር ሳይኖረን ጌታ እግዚአብሔር ቤቱን መስራቱን ያቆማል። ሰው ብቻ እንሆናለን የሚለውን ሐሳብ ከቆሮንቶስ ሰዎች ወስደን መማር እንችላለን። የቆሮንቶስ ክርስቲያኖች በአንድነት ተሰብስበው ጌታን አምነው ነበሩ። በጣም ጥቂት በሆነ ጳውሎስ አገልግሏቸው ከነሱ ከተለየ በኋላ አጵሎስ የሚባል አገልጋይ መጣ። ይህ ሰው መጀመሪያውንም አገልጋይ አልነበረም። የብሉይ ኪዳን መጽሐፍ የሚያቅ ውስጡ በእግዚአብሔር ሐሳብና መንፈስ የተቀጣጠለ ሰው ነው። ነገር ግን የጌታን መንገድ አላወቀም። ኢየሱስን አዳኝ አድርጎ አልተቀበለም። እዛ መጥቶ በምኩራብ የሚናገረውና ያለውን ሁኔታ አይተው አቂላና ጵርስቅላ የሚባሉ ባልና ሚስቶች ወስደውት የጌታ ኢየሱስን መንገድ ነገሩት። ኢየሱስ ማን እንደሆነ መሰከሩለት። በአቂላና ጵርስቅላ ወደ ክርስትና መጣ። ይህ ሰው እግዚአብሔር የተጠጋው በመጽሐፍ ቁቀት የበረታ ስለነበረ የማስተማር ስልቱ እጅግ የሚገርምና ማራኪ ስለነበረ ቆሮንቶስ ቤተ ክርስቲያን ውስጥ በጸጋ ያገለግላቸው ጀመር። በሚያገለግልበት ጊዜ ወዲያውኑ የቆሮንቶስ ክርስቲያኖች የለመዱት ያደጉበት ህብረተሰባቸው የሚያስተምራቸው ነገር ነበረ። አንድ ሰው ደቀ መዝሙር የሚባለው በግሪክ ህብረተሰብ ውስጥ ደቀ መዝሙር የሚለው ቃል የቤተ ክርስቲያን ቃል አይደለም ባይዘወይ በመጀመሪያ እና ዲሳይፕል የሚለው ቃል ተከታይ የሚለው ቃል አስተማሪና ተማሪ በግሪክ ህብረተሰብ ውስጥ ሰዎች በዚያን ዘመን አስተማሪ የሚመርጡት ዛሬ እንዳሉ ኮሌጆች ኤሌመንተሪ ስኩል ሃይ ስኩል እንደሚባል አልነበረም። አስተማሪ ነኝ የሚሉ ሰዎች ህዝብ መካከል ሄዱና እኔ ብዙ እውቀት አለኝ፣ ማንንም ሰው ተከራክሬ መርታት እችላለሁ፣ ማስተማር እችላለሁ፣ አስኪሚ ማንኛውንም ጥያቄ ጠይቁኝ እያሉ በንግግር ችሎታቸው በእውቀታቸው ይማርካሉ ሰዎችን። እና ንግግራቸው እውቀታቸው የማረካቸው ሰዎች አስተማሪ ይሁንልኝ እያሉ ገንዘብ እየከፈሉ፣ ሰዎች ለልጆቻቸው ገንዘብ እየከፈሉ አስተምርልኝ እያሉ እነዛን ሰዎች በባህሪያቸው በአኗኗራቸው በትምህርት ችሎታቸው በእውቀታቸው እነሱን ለመምሰል በብዙ ይጥራሉ። አንድ ጽሑፍ ላይ እንዳነበብኩት አንዱ አስተማሪው ተላጭቶ ከሆነ ይላጫል፣ የሚለብሰው ልብስ ሁሉ ይመስላል። ደቀ መዝሙር ዛል ማለት በግሪክ ህብረተሰብ ውስጥ በንግግር የሚማርኩ ሰዎች ተከታይ፣ በንግግር ችሎታቸው በማስተማር ችሎታቸው የሚማርኩ ሰዎች ተከታይ መሆን ደቀ መዝሙር ማለት ነው። ጳውሎስ አስተምሮ ከሄደ በኋላ የመጣው አጵሎስ በንግግሩ ማረካቸው። ከዛ በኋላ ቆሮንቶስ መካከል ቤተ ክርስቲያን ውስጥ መከፋፈል መጣ። እኔ አጵሎስ ነኝ የሚሉ መጡ። እኔ አጵሎስ ነው የሚማርከኝ። ደቀ መዝሙርነታቸው የማን እንደሆነ መምረጥ ጀመሩ። አንዱ ደግሞ አንዳንዱ እንዴ ጳውሎስ ነው መጀመሪያ የመጣው፣ እኔ ጳውሎስ ነኝ አሉ። አይ እኔስ አንድ ጴጥሮስ የሚሉት አለ፣ የእሱ ነኝ እኔ ኦሪጂናል ነው፣ እሱ መጀመሪያ ቁልፍ ተሰጥቶታል አሉ ሳይሉ አይቀሩም። እኔ ደግሞ የጴጥሮስ ነኝ አሉ እርስ በርሳቸው። አይ እኔ ጴጥሮስም አይደለሁም የጳውሎስም አይደለሁም፣ እኔ የማን ነኝ? የክርስቶስ ነኝ አሉ። አያችሁት? ክርስቲያኖቹ ራሳቸውን ከፋፈሉ፣ ቤተ ክርስቲያን መሆናቸው ቀረ። ጳውሎስ ምን ይላቸዋል? ጳውሎስ ለዚህ ጉዳይ የሚሰጠው መልስ እጅግ በጣም አስደናቂ ነው። ቆሮንቶስን መጽሐፍ ባስተማርኩበት ጊዜ ቤተ ክርስቲያን አባላቶች፣ ቀደም ብላችሁ እዚህ የነበራችሁ ይህን ነገር በደንበኛ ተመልክተነዋል፣ አጥንተነዋል። ክብር ለእግዚአብሔር ይሁን። ጳውሎስ ምን እንደሚል እንመልከት። በዚህ በቆሮንቶስ ላይ ሲናገራቸው አያችሁት ምን ይላቸዋል? ቁጥር 4 ላይ አንዱ ምዕራፍ 3 ላይ ነው የማነበው፣ እኔ የጳውሎስ ነኝ፣ ሁለተኛው እኔ አጵሎስ ነኝ ቢል ምን ማለታችሁ ነው አላቸው። እስኪ ድምፃችሁን ከፍ አድርጉና በሉት። ሰዎች ብቻ መሆናቸው አይደለምን? ማናቸውም ጳውሎስ ክርስቲያን አያረጋችሁም፣ ቤተ ክርስቲያን አያረጋችሁም። ቁጥራችሁ ቢበዛ እናንተ በርከት ያላችሁ እናንተ ቤተ ክርስቲያን ናችሁ አትባሉም። ምንድን ነው የምትሆኑት? ሰው ብቻ ሰው ብቻ፣ የሰው ተከታይ ሰው ብቻ፣ ከሰው ጋር በተያዘ ነገር ያለ ሰው ብቻ ነው እንጂ ቤተክርስቲያን የሚባል ነገር የለም። የአጵሎስ ተከታይ ሰው ብቻ ነው፣ የጳውሎስ ተከታይ ሰው ብቻ ነው፣ የኬፋ ተከታይ ሰው ብቻ ነው። አያችሁት? አጵሎስ ምንድን ነው አላቸው። ምንድን ነው? ጳውሎስስ ምንድን ነው? ምንድን ነው ማለት ጥያቄው እንደሆን ታውቃለህ። ቦታ ስጧቸው። ምንም እኮ የለም። ምንም ምንድን ናቸው? ምን ቦታ ነው የምትሰጧቸው? በእነርሱ እጅ ያመናችሁ አገልጋዮች ናቸው። ለእያንዳንዳቸው ጌታ እንደሰጣቸው ያገለግላሉ። ያውም ተቀብለው ነው የሚያገለግሉት። እንደ ባለሙያ ፋብሪኬት ያደረጉት ያመጡት ከራሳቸው የሆነ ነገር የለም። ከሰው በመጣ ነገር ሃይማኖት የለም። ከራሳቸው ያመጡት ነገር ክርስቲያን አያረጋችሁም፣ ቤተ ክርስቲያን አያረጋችሁም ነው የሚላቸው። እኔ ተከልኩ፣ አጵሎስ አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር። ለጳውሎስ አንጋፋነት ቦታ የለውም። አጵሎስ እኮ ትላንትና ነው የመጣው። እኔ ያገለገልኳቸው አቂላ ጵርስቅላ ናቸው እኮ። እሱን እኮ ወደ ጌታ ገና የመሩት ገና አዲስ ክርስቲያን ነው፣ አልተጠመቀም። ኧረ ራሱ እንዴት የእሱ ተከታይ ነን ትላላችሁ? ስሙን ለምን የምጠሩት አላለም። እኔም እሱም አገልጋይ ነን አለ። እኔ ተከልኩ፣ አጵሎስ አጠጣ አለ። ለጳውሎስ በአንዲት ቤተ ክርስቲያን ውስጥ አገልጋዮችን ከፍ ዝቅ አድርጎ የማየት እይታ የለውም የለውም። ክብር ለእግዚአብሔር ይሁን። በክሮኖሎጂ አንዱን ከፍ አንዱን ዝቅ የማረግቡ ነገር የለም። እግዚአብሔር መስጠቱ ነው የሚታየው። ሰዎች ከእግዚአብሔር ያገኙት ጸጋ ነው ቤተ ክርስቲያን የሚታየው። ጸጉራቸው አይታይም፣ እድሜያቸው አይታይም፣ ልብሳቸው አይታይም፣ ታሪካቸው አይታይም። እግዚአብሔር የሰጣቸው ጸጋ ነው የሚታየው አለ። ክብር ለእግዚአብሔር ይሁን። አያችሁት? ስለዚህ ምን አለ? እኔም ተቀብያለሁ። የተቀበልኩት የመትከል ነው። ጳውሎስ ግን የተሰጠው የምንድን ነው? የማጠጣት ነው። የቪዥን ሃርመኒ ሚቲንጋችን ቲሙ ይሄ ነው። አንዱ ሲተክል ሌላው ሲያጠጣ እግዚአብሔር ምን ያደርጋል? ያሳድጋል። እስኪ በሉት፣ ማን ያሳድጋል? መቼ ነው የሚያሳድገው? እግዚአብሔር አንዱ ሲተክል ሌላው ሲያጠጣ። ንቀል ትከል አይደለም። እኔ የተከልኩትን ጳውሎስ ነቅሎ ቢሆን ኖሮ ጳውሎስ አላለም፣ አጠጣ ነው ያለው። ንቀል ትከል ክርስትና የለም። አያችሁት? እንግዲያስ ይላችኋል፣ እግዚአብሔር አሳዳጊ መሆኑን ይናገራል። ማን ነው እሱ የሚያሳድገው? እግዚአብሔር። ማሳደግ የማን ስራ ነው? የእግዚአብሔር። ቤተ ክርስቲያን እኔ ማሳደግ አልችልም፣ እናንተ ማሳደግ አትችሉም። ቁጥር ቤተ ክርስቲያንን አያሳድጋትም። ገንዘብ ቤተ ክርስቲያንን አያሳድጋትም። ህንፃ ቤተ ክርስቲያንን አያሳድጋትም። ቤተ ክርስቲያን የተከለቻቸው ህንፃዎች የወፎች አራቸውን ቁርሳቸውን የሚጥሉበት ቦታ ሆኖ አይቻለሁ ወገኖች፣ ፎቶግራፍ አንስቻለሁ። የል ዩኒቨርሲቲ አካባቢ የሰመር ኮርስ ለመውሰድ ሄጄ ነበር በሴሚናሪ። ልነግራችሁ አልችልም። ጠረጴዛ ሁሉ ወፎቹ እየመጡ ኩሳቸውን እዛ እየጣሉ ይሄዳሉ። ህንፃ ቤተ ክርስቲያን እንዴት ያምራል! ህንፃው እንዴት ያምራል! ህንፃው የቤተ ክርስቲያን ግርማዋ ሞገሷ ህንፃ አይደለም። ገንዘብ አለ፣ ሀብታም ነኝ፣ ግን ድሃ ነህ ልትባል ትችላለች። ሀብት ቤተ ክርስቲያንን አያረጋትም። የሰው ቁጥርም ቤተ ክርስቲያን ቤተ ክርስቲያን አያረጋትም። እግዚአብሔር ያሳደጋት ቤተ ክርስቲያን ነች። ማሳደግ የማን ነው? ማሳደግ የማን ነው? እግዚአብሔር። ለምንድን ነው የሚያሳድገው? በልጁና በሰዎች መካከል ያለውን ግንኙነት የሚመዝን የሚለካ እግዚአብሔር ነው። ኢየሱስ ክርስቶስ እውነተኛ የወይን ግንድ ነኝ አለ። ገበሬው ማን ነው? ገበሬው ማን ነው? ማንም ሰው አይደለም፣ እግዚአብሔር ነው። ክብር ለእግዚአብሔር ይሁን። ከልጁ ጋር ቅርንጫፍ ሆነው የሚኖሩትን ሁሉ በሱና በልጁ በሱና በደቀ መዛሙርቱ መካከል ያለውን ግንኙነት የመመዘን ስልጣን ያለው እግዚአብሔር ነው። ሁሉን ቅርንጫፍ ያህል ከልጁ ጋር ኮኔክሽን የሌለውን ሁሉ በቤተ ክርስቲያን ውስጥ እስካን ያደርጋል። ክብር ለእግዚአብሔር ይሁን እና ምንም አይነት ግንኙነት የሌለውን ሁሉ እንደ ጭራሮ ደረቅ ያደርገዋል። ዞር በል ይለዋል እግዚአብሔር። ሶሻል ጋዘሪንግ አይደለም ቸርች፣ ከክርስቶስ ጋር የተገናኘ ጉዳይ ነው። አሳዳጊው እግዚአብሔር ያለበት ነው። ክብር ለእግዚአብሔር ይሁን። እንግዲያስ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን ወይም የሚያጠጣ ቢሆን አንዳች አይደለም። እግዚአብሔር ያሳያችሁ። በቤታችሁ ውስጥ አትክልት ትከሉ፣ በጓሮ ትከሉት። የተከላችሁት አትክልት ያጠጣችሁት አትክልት ካላደገ ለምንድን ነው የምታጠጡት? ለምን ታጠጡታል? ለምን ትቆጠቁታላችሁ? ማደግ ወሳኝ ነገር ነው። ማደግ የማን ነው? ማሳደግ የማን ነው? የእግዚአብሔር ነው። ክብር ለእግዚአብሔር ይሁን። ማሳደግ የእግዚአብሔር ነው። አያችሁት? ስለዚህ ምን ይላል? የሚተክልና የሚያጠጣ አንድ ናቸው ይላል። አንድ ናቸው። ነገር ግን እያንዳንዱ እንደራሱ ድካም መጠን የራሱን ደሞዝ ምን ያረጋል? ይቀበላል። ምን ይላችኋል? ከዛ የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ህንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነን። ቤተ ክርስቲያን አገልጋዩ ማን ነው? እግዚአብሔር ሳይሰራ የሚያገለግል አገልጋይ የለም። ክብር ለእግዚአብሔር ይሁን። የብዙዎቻችን ትልቁ ችግር ምን እናደርጋለን? ቤተ ክርስቲያንን በድርጅታዊ መልክ ብቻ እናያለን። ቤተ ክርስቲያንን የሰው ስራ ብቻ አድርገን እናያለን። የማህበር ነገር ብቻ አድርገን እናያለን። ነገር ግን ጳውሎስ ምን ይላል? እኔ ተከላ ስራ የተከልኩበት ቦታ ላይ ጳውሎስ መጥቶ ባጠጣው ጉዳይ ላይ አሳዳጊ እግዚአብሔር አለ ይላል። ክብር ለእግዚአብሔር ይሁን። የእያንዳንዳችሁን ህይወት፣ የኔን ህይወት የሚከታተል የሚያሳድግ እግዚአብሔር አለ። ስለዚህ በባለቤትነት ደረጃ የማን ናችሁ ይላችኋል? የእግዚአብሔር ምንድን ናችሁ ይላል? እርሻ ናችሁ ይላል። ስንት አትክልት አለ? አንድ አትክልት አለ። ክብር ለእግዚአብሔር። ይህ አትክልት ትልቅ አትክልት ነው። ሁለተኛ የለም። ሁሉም ከእርሱ ጋር የተያዘ ነው። ገበሬው እግዚአብሔር ነው። የእግዚአብሔር ህንፃ ናችሁ ይላል። የህንፃና የእርሻ ምሳሌን ያመጣል። በፍሬው ተጠቃሚ እግዚአብሔር ነው። በእናንተ ህይወት አምሯችሁ ከብራችሁ ብትደምቁ አገልጋዮች መጠቀሚያዎች አይደላችሁ። ዩር ኖት ሂር ፎር ዩር ማኒ። ለገንዘባችሁ አይደለም እዚህ ያላችሁት። እናንተ ስታቲስቲክስ ልትሆኑ አይደለም እዚህ ያላችሁት። እናንተ የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ህንፃ ናችሁ። እግዚአብሔር ኢንተረስቱ ያለው ከእናንተ ጋራ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ሐዋርያቶች በዚህ መንገድ ቤተ ክርስቲያንን ያዩ ነበር። የክርስቶስን ቤተ ክርስቲያን የሚያዩበት አስተያየት እንደዚህ ነበር አስተያየታቸው። አያችሁት? የእግዚአብሔር ህንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነን ይላል። እግዚአብሔር በመካከላቸው እንዳለ፣ እግዚአብሔር እንዳለ ያውቃሉ። በዚያን ዘመን የነበሩ አገልጋዮች አገልግሎታቸው አምሮ ሩጫዬን ጨረስኩ ያሉትን አገልግሎት እንዲሁ ዝም ብሎ መስበክ ማስተማር አይደለም፣ ከእግዚአብሔር ጋር እንደሚሰሩ የሚገባቸው ሰዎች ነበሩ። እግዚአብሔር ጣልቃ የገባበት ኃላፊነት በወሰደበት ውስጥ እጃቸውን አስገብተው እንደሚያገለግሉ ይታወቃቸዋል። ከእርሱ ጋር አብረን የምንሰራ ነን። ጢሞቴዎስን ይነግረዋል ይህንን ነገር እንዲያስታውስ፣ በፍጹም እንዳይረሳ። ጢሞቴዎስ ምናልባት ብዘገኝ ወደ አንተ ጋር ለመምጣት አንድ ነገር በጣም ችላ እንዳትል እንዳትረሳ ፈልጋለሁ ይለዋል። በጣም አጣዳፊ ምክር ልመክርህ እወዳለሁ ይለዋል። አንደኛ ጢሞቴዎስ ምዕራፍ 3 ላይ ሲነግረው እንደዚህ ይላል፣ ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህን ጽፍልሃለሁ። ቶሎ ለመምጣት ልቤ ይፈልጋል ወደ አንተ። ብዘገይ ግን መዘግየት የሌለበት ነገር ልንገርህ ይለዋል። በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ምንም አገልጋይ ቢሆን ቤተ ክርስቲያን ዝም ብሎ ጋዘሪንግ፣ ዝም ብሎ ሶሻል ነገር፣ ዝም ብሎ መውጣት መግባት፣ ዝም ብሎ ፕሮግራም መካፈል አይደለም። ቤተ ክርስቲያን ፈንድሬዝ የሚደረግበት ህንፃ የሚሰራበት ፕሮጀክት የሚካሄድበት ቦታ አይደለም። የእግዚአብሔር ማደሪያ ቤት ነው ይለዋል። ክብር ለእግዚአብሔር ይሁን። የእግዚአብሔር ማደሪያ ቤት በል ውስጤ። ውድ ወገኖቼ፣ ትምህርት የሰውን ልብ የማዘጋጀት ባህሪ ነው ያለው። ይህንን ነገር ተምራችሁ አቲቱዳችሁ የማይለወጥ ከሆነ፣ ይህን ነገር ተምራችሁ ስለ ቤተ ክርስቲያን ያላችሁን ነገር የማትቀይሩ ከሆነ ለቤተ ክርስቲያን እድገት እንቅፋት ትሆናላችሁ፣ ለእግዚአብሔር ስራ እንቅፋት ትሆናላችሁ። እግዚአብሔር ቤተ ክርስቲያንን የሚያየው ማደሪያው አድርጎ ነው ወገኖች። ፕሮግራም ልትካፈሉ አይደለም እዚህ የምትመጡት። አምልኮ ከተካሄደ በኋላ ደርሳለሁ። ወደ ቤተ ክርስቲያን ስትመጡ በቃ ሰው ገና አይመጣም፣ ምን አይመጣም። እንደዚህ አይደለም ሰው ማየት ያለበት። ወደ እግዚአብሔር ማደሪያ ቤት ነው የምንሄደው። ይህን ህንፃ አይደለም ማደሪያው እግዚአብሔር ያደረገው። ጣራውን ግድግዳውን አይደለም ያደረገው፣ እናንተን ነው። እግዚአብሔር በማደሪያው ስለሚገኝ እኔ እሱ ስለሆንኩኝ ስለዋጀኝ ስላዳነኝ ከቅዱሳን ጋር ሆኜ የእግዚአብሔር ማደሪያዎች ሆነን እንሰበሰባለን የሚል ማይንድ ሴት ቢልድ ማድረግ አለብን። ክርስቲያን ሲመቻቹ ሲቀናቹ ሲሞቃቹ የምትሄዱበት አቲቲዩዳችሁ ከአለቱ ከኢየሱስ ክርስቶስ ጋር የተራራቃችሁበት መለኪያ ነው። የድርቀታችሁ የባዶነታችሁ መለኪያ ነው የሚሆነው። ጌታ ኢየሱስን የተጠጋ ሰው ወደ ቤተ ክርስቲያን ሲመጣ ቤተ ክርስቲያንን ነገር ሲያስብ የእግዚአብሔርን ማደሪያ ነው የሚያስበው። ለጢሞቴዎስ ተጠንቀቅ፣ ይህንን ነገር እንድታስብ አደራ አለሃለሁ፣ አደራ አለሃለሁ። በእግዚአብሔር ማደሪያ ቤት ነው የምታገለግለው። ውድ ወገኖቼ በጌታ ስም ልለምናችሁ አስተውሉ። በዚህ ዘመን እነ ጢሞቴዎስ እነ ጳውሎስ የሚያገለግሉበት ቤተ ክርስቲያን በዚያን ዘመን ህንፃ የላቸውም። በየሰው ቤት ነበር የሚያመልኩት። ህንፃ የለም። የህንፃ ቋንቋ አይደለም እዚህ ውስጥ ያለው። የቢልዲንግ ጉዳይ አይደለም የሚናገረው። ቅዱሳን በጌታ ስም ሲሰበሰቡ እግዚአብሔር ይገኛል። ክብር ለእግዚአብሔር ይሁን። አቲቲዩዳችሁ ቢቀየር፣ ልባችሁ ቢቀየር ጌታ ኢየሱስን የት ነው የምታገኙት? ሰባኪ እዚህ ሲቆም አይደለም። እግዚአብሔር የቀባው ሰው እዚህ ሲገኝ አይደለም። እግዚአብሔር በማደሪያው ነው የሚገኘው፣ እናንተ ጋር ነው የሚገኘው። እዚህ ፑልፒት ላይ በሚቆመው ሰው ላይ አይደለም የሚገኘው። ይህንን በጣም ማስተዋል አለብን። እግዚአብሔር የተመሰገነ ይሁን። ስለዚህ ጢሞቴዎስ ምን ይለዋል? በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እንዴት መኖር እንደሚገባ እንድታውቅ እፈልጋለሁ ይለዋል። ቤቱን ይነግረዋል። ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው ይላል። ቤተ ክርስቲያን፣ የሕያው እግዚአብሔር ቤተ ክርስቲያን በሉ እስቲ። ምን ማለቱ ነው? የሕያው እግዚአብሔር ቤት ነው። የክርስቲያኖች ቤተ ክርስቲያን አይደለም። የክርስቲያኖች ቤት አይደለም። የሕያው እግዚአብሔር ቤት ነው። የእግዚአብሔር ማደሪያ ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። ስለዚህ ቤተ ክርስቲያንን ሐዋርያቶች እንደዚህ ነው የሚያዩት። አገልጋዮቹ ተጠንቅቀው ነው ቤተ ክርስቲያን የሚመላለሱት። ቤተ ክርስቲያን ፕሮግራም አይደለም የሚያዩት። ቤተ ክርስቲያን ሰው አይደለም የሚያዩት። እግዚአብሔርን የሚያዩበት ጸጋ አላቸው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ሐዋርያው ጳውሎስ እንደዚህ ነው የሚለው። እያንዳንዱ ክርስቲያን ወደ እግዚአብሔር ቤት ሲመጣ እንደሚሰራ ጴጥሮስ እንደተናገረው እያንዳንዱ አማኝ እንደሚሰራ ይናገራል። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። ምዕራፍ ሁለት ላይ ሲናገር እንደዚህ ይላል። በጣም ድንቅ ነገር ይናገራል። ጌታ ኢየሱስ ክርስቶስ ከቁጥር 17 ጀምሮ ርቀን ለነበር ነው የምስራችን የሰበከልን የእግዚአብሔር ልጅ ኢየሱስ ክርስቶስ የወንጌሉን ጸጋ መነሻ ያደርጋል። ቀርበው ለነበሩት ሰላምን እንደተሰበከ አያችሁት። ምንድን ነው የሚያሳየን? ጌታ ኢየሱስ ክርስቶስ ቤተ ክርስቲያኑን ሲሰራ ሩቅ የነበረውን ቅርብ የነበረውን ማን ነው ሩቅና ቅርብ የነበረው? ቅርብ የነበረው አይሁድ ነው። የመሲህን ተስፋ እየተቀበሉ የመሲህ ተስፋ እንዳለ እየጓጉ እየጠበቁ በቤተ መቅደስ ስርዓት በብሉይ ኪዳን ስርዓት የመሲህን ተስፋ ሲጠብቁ ያሉ ናቸው። ቀረብ ያሉ ናቸው። ግን እነሱም ሩቅ ናቸው። ወደ እግዚአብሔር መግቢያው መንገድ አልተከፈተላቸው። መጋረጃው ተዘግቷል። መጋረጃው ተዘግቶባቸዋል። አህዛብማ እንደውም እንደ አይሁዳውያኖቹ ወደ እግዚአብሔር ቤተ መቅደስ እንዲገቡ አይፈቀድም። የጥል ግድግዳ ብለው የመጽሐፍ ቅዱስ ተማሪዎች የሚተረጉሙት ግድግዳ አለ። አህዛብ የማያልፉበት ወደ ቤተ መቅደሱ ሲሄዱ አይሁድ የሆነ ብቻ የሚገባበት አለ። አህዛብ የሆነ ያንን አይሁድ የሚገባበት እንዳይገባ የሚከለክል ግድግዳ አለ። ይህን ግድግዳ ኢየሱስ አፍርሷል። ክብር ለእግዚአብሔር ይሁን። ግድግዳው እንዴት ነው ያፈረሰው? ተመልከቱት ምን እንደሚል። በጣም የሚያስገርም ነው። ቁጥር 16 ላይ ጥልንም በመስቀሉ ገድሎ በእርሱ በሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ። ጥልን ገድሎ በአንድ አካል ምን ማለት ነው? በአንድ አካል ማለት የራቀው በራቀ ቋንቋ አይነገርለትም። ከዚህ በኋላ የቀረበውም በቀረበ ቋንቋ አይነገርም። ጥል በመካከል ያለ የጥል ግድግዳ ፈርሷል። የጥል ግድግዳ ብዙ የመጽሐፍ ቅዱስ ሰዎች የሚያምኑት በእግዚአብሔርና በሰው መካከል ያለ የጥል ግድግዳ። በዕብራውያን ምዕራፍ 10 ላይ ብትመለከቱ ኢየሱስ ክርስቶስ በቀራኒው መስቀል ላይ የጥሉን ግድግዳ በመስቀሉ ላይ ነው የገደለው ይላል። በመስቀሉ ገድሎ በሉስቴ። ኦ ክብር ለእግዚአብሔር ይሁን። ትላንት በሬዲዮ አስተላለፍኩት ትምህርት ይሄ ነው እና ዲሌድ የሆነ ነገር ስለነበረ ኔክስት ዊክ ይደገማል ያ ትምህርት፣ ምክንያቱም ሙሉ በሙሉ ሰው ሊሰማው ይገባል። አንድ ሰው ክርስቲያን ነኝ ብሎ ዘረኛ ከሆነ ውድ ወገኖቼ ክርስቲያን ሆኖ በመላሱ ነው እንጂ በልቡ አይደለም። ክርስቲያን ሆኖ በዘር አይደንቲቲው በዘረኝነቱ ራሱን የሚያይሰው በመላሱ ነው ክርስቲያን ሆኖ እንጂ በልቡ አይደለም። ለምን? በመስቀሉ ላይ ተገደለውን ጥል ማወቅ አለብን። ጌታ ኢየሱስ በመስቀል ላይ በተሰቀለበት ጊዜ የጥልን ግድግዳ ከማፍረሱ የተነሳ ምን እንደሚሆን ተመልከቱ። መጽሐፍ ቅዱስ ምን እንደሚል ምዕራፍ 3 ገላትያ ቁጥር 26 ላይ ተመልከቱ። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። አይሁዳዊ ወይም የግሪክ ሰው የለም ይላል። ይሄን ለማለት በጣም ልባችን ይጨክናል። እስቲ በዚህ ቦታ ያላችሁ ኦሮሞዎች ካላችሁ እጃችሁን አውጡ። አትፈሩ፣ አይዟችሁ። ኦሮሞ ወደ ላይ። ኦሮሞ የለም በሉና እዚህ እስቲ በሉት። አይልም ኦሮሞ የለም አይልም? አይልም ወይ? I'm telling you the truth. ይሄን መሞትለት እውነት ነው መነግራችሁ ነው እዚህ። ኦሮሞ የለም። አማራ እጅን አንሳ። አማራ የለም። ትግሬ እጃችሁን አንሱ። አንሱ ወደ ላይ ከፍ አድርጉ። የለም። ክብር ለእግዚአብሔር ይሁን። ማን ነው የሌለው? አይሁዳው የለም፣ የግሪክ ሰው የለም። ባሪያ እኔ የሰው ሁሉ በታች ነኝ የሚላለ ባሪያ ይሆናል? ባሪያ የለም። ጨዋ አይኔ ጨዋ ዘር ነኝ የሚላለ የሚኩራራ የለም። ወንድም የለም፣ ሴትም የለም። ማን ያለው? ሁላችሁ ሃሌሉያ በክርስቶስ ኢየሱስ ስንት ሰው ናችሁ? አንድ ሰው ናችሁ። ያነበብኩላችሁ ክፍል ምንድ? በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ሁሉን በየቡድኑ፣ ሁሉን በየዘሩ፣ ሁሉን በየመልኩ፣ ሁሉን በየጾታው፣ በየመደቡ አድርጎ አይደለም። የለም፣ የለም፣ የለም። ክብር ለእግዚአብሔር ይሁን። ማን ያለው? ያለውን ተናግሯል። ይኸው ተመልከቱት። ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ። ክብር ለእግዚአብሔር ይሁን። ቆላሲስ ላይ ምን እንደሚል ተመልከቱ። የለም ብላችሁ አለ ብትሉ በፌስቡክ ላይ በዩቲዩብ ላይ መርዝ እየረጩ ካሉ ጋር አሜን ሃሌሉያ እያላችሁ የምታቀጣጥሉ እግዚአብሔር ይፈርድባችኋል። የእግዚአብሔር ስም የተባረከ ይሁን። ምዕራፍ 3 ላይ ተመልከቱት የእግዚአብሔር ቃል ምን እንደሚል ምን እንደሚል ተመልከቱ። ምዕራፍ 3 ላይ እርስ በርሳችሁ ውሸት አትነጋገሩ ይላል። ቁጥር 9 ላይ አሮጌውን ሰው ከስራው ጋር ገፋችሁታል ይላል። ማንን የገፈፍ ነው? ማን ነው በመስቀል ላይ ተገደለው? አሮጌው ሰው ተገድሏል። ይሄ አሮጌው ሰው ማን ነው? አይሁዳዊ። አይሁዳዊ የአብርሃም ይስሐቅ ያዕቆብ ዘር ተገድሏል። ግሪካዊስ ጥበበኛው አዋቂው በዛን ዘመን እንዴ ግሪክ መሆን የሚያስመኝ ነበር። ተገድሏል። ባሪያው ከጨዋ ጋር ተገድሏል። የክርስቶስ ቤተ ክርስቲያን አንድ ሰው በተባለው በኢየሱስ የተሰራች ነች። አያችሁት ምን እንደሚል? ተገፏል፣ ከነ ስራው ተገፏል። የፈጠረውንም ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን ምኑን ሰው ለብሳችኋል? ቤተ ክርስቲያን በአዲስ ሰው እንጂ ከተለያየ ዘር የመጡ ቡድኖች ስብስብ አይደለችም። የተለያየ ዘር ቡድን መሰብሰቢያ አይደለችም። ቤተ ክርስቲያን አንዱን ሰው ኢየሱስን የለበሱ ቅዱሳን ያሉባት ቦታ ነች። ክብር ለእግዚአብሔር ይሁን። ለብሳችሁታል በሉ እስቲ ውድ ወገኖቼ። ፕራይመርሊ እናንተ በየትኛውም መንገድ ቋንቋችሁ ልትናገሩ ትችላላችሁ። ቤተሰቦቻችሁም በቋንቋችሁ በባህላችሁ ልታነጋገሩ ትችላላችሁ። ፕራይመርሊ እናንተ ክርስቲያን ናችሁ። ክብር ለእግዚአብሔር ይሁን። ከሁሉ ተቀዳሚ ክርስቲያን ነኝ። የእግዚአብሔር ስም የተባረከ ይሁን። ከሁሉ ተቀዳሚ የቱንም ያህል የሀገራችን ነገር የሚያንገበግባችሁ ቢሆን ክርስትናችሁን እንደ ልብስ አታውልቁትም። እንደ ልብስ ያወለቃችሁት ክርስትና ራቁታችሁን ያስቀራችኋል። ራቁታችሁን ነው የምትሆኑት። ዛሬ በኢትዮጵያ ውስጥ በዘረኝነት እየተንተገተገ የሚነደውን እሳት የሚያጠፋው የመስቀሉ ኃይል ነው። ክብር ለእግዚአብሔር ይሁን። የፖለቲከኞች አጀንዳ አይደለም የሚያጠፋው። ቤተ ክርስቲያን ነች ኃይል ያላት፣ ቤተ ክርስቲያን ነች ጉልበት ያላት። በክርስቶስ ቤተ ክርስቲያን ውስጥ በእኛ ቤተ ክርስቲያን ብላችሁ ኮርታችሁ መናገር ትችላላችሁ። በእኛ ቤተ ክርስቲያን ዘረኝነት የለም። በእኛ ቤተ ክርስቲያን አማራነት፣ ኦሮሞነት፣ ጉራጌነት፣ ትግሬነት የለም። ይህን ቤተ ክርስቲያን ለአገልግሎት ስንጀምር ዌብሳይት ላይ ያወጣነው አንድ ሜሴጅ ነበረ። አማርኛ ቋንቋ ሜዲየም ኦፍ ኮሚኒኬሽን ከመሆኑ አልፎ አይደንቲቲያችን አይደለም። አይደንቲቲያችን አይደለም። ቋንቋ ማይ አይደንቲቲ አይደለም። አንድ ጊዜ በሬዲዮ ሳስተምር አንዲት ሴት ደወለችልኝ። በየዋህነት በቅንነት ነው። ለምንድን ነው በእንግሊዝኛ የምትቀላቅለው? አንዳንድ ጊዜ ከሰበኩ እንግዲህ በእንግሊዝኛ መስበክ ነው አንዴ አለችኝ። እና በጥሩ ሁኔታ እንድትማር ፈለኩ። በጣም አመሰግናለሁ። በጣም በኢንተረስት ነው የምታዳምጪው ማለት ነው። እና ይሄ ኦፌንድ ስላረገሽ በጣም አዝናለሁ አልኳት። ግን እኮ አልኳት አማርኛችን በቂ ነው አለች። በአማርኛው በጣም ኮራች። ጥሩ ነው፣ በቋንቋችን መኩራት ምንም ክፋት የለውም። ግን ቋንቋ ፋንክሽናል ቫሊዩ እንጂ በአምሳሉ የፈጠረኝ የእግዚአብሔርን ኢሜጅ ዲፋይን የሚያደርግ ባህሪ የለውም ቋንቋ። እግዚአብሔር በአምሳሉ የፈጠረውን አይደንቲቲን የኔን ማንነት ሼፕ የማድረግ የሚያሳይ መልክ የለውም። ፋንክሽናል ቫሊዩ ብቻ ነው ያለው። ጌታ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ያ ክቡር ጌታ ከአባቱ ጋር በምንድን ነው የጸለየው? በምን ቋንቋ ነው የጸለየው? አብርሃም፣ ይስሐቅ፣ ያዕቆብ በተናገሩበት ብሉይ ኪዳን በተጻፈበት ነቢያት ትንቢት በተናገሩበት ቋንቋ አይደለም፣ በአረማይክ ቋንቋ ነው የጸለየው። ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ ጌታ ኢየሱስ የጸለየው በአረማይክ ነው። አረማይክ የምን እንደሆነ ታውቃላችሁ? የስደተኛ ቋንቋ ነው። ኢትዮጵያ ተሰደው ተማርከው የነበሩ ኢትዮጵያውያኖች ጥቂት ዓመት ከሆናቸው በኋላ ቶሎ መጡ እንጂ የልጅ ልጅ ወልደው ከ200 300 ዓመት ከ70 ዓመት በኋላ ቢመጡ እንደው ቢያንስ ከ50 ዓመት እንኳን በኋላ ቢመጡ ልጆቻቸው ሶማሊኛ ቢናገሩ ምን ትሏቸዋላችሁ? ልክ እንደዛ ነው ኢየሱስ የተናገረው። ቋንቋ ፋንክሽናል ቫልዩ ነው። ከአባቱ ጋራ የስደተኝነትን ቋንቋ የምርኮ ዘመንን ቋንቋ መጸለያ ካደረገ ምንድን ነው ክፋቱ? የለም። በመጽሐፍ ቅዱስ በነቢያት ነው መጸለይ ያለበት። እኛ ኢትዮጵያውያኖች ብዙ አሮጋንሶች አሉ። ከእግዚአብሔር ነገር ጋር የሚያጋጨን አሮጋንስ አለ። በክርስቶስ የተገኘውን መንፈሳዊ አይደንቲቲያችንን ውድ ወገኖች፣ መንፈሳዊ አይደንቲቲያችን በምድር ላይ ካለን ከማንኛውም አይደንቲቲ ይበልጣል። ይህ አይደንቲቲ በክርስቶስ የተገኘው አይደንቲቲ ግሪክ የለም፣ አይሁድ የለም፣ ባሪያ የለም፣ ጨዋ የለም የሚለው አይደንቲቲ ውድ ወገኖቼ ወደ ዘላለሙ ወደ እግዚአብሔር መንግስት ይገባል። ክብር ለእግዚአብሔር ይሁን። ስለዚህ ምን ይላችኋል? እዚህ ቦታ ላይ አዲሱን ሰው ለብሳችኋል። ማንን የለበስ ነው? አዲስ ሰዎች ለብሳችኋል፣ አዲስ ሰዎች ሆናችኋል አይልም። አዲሱን ሰው ነጠላ ነው የሚናገረው። ማን ነው ይሄ አዲሱ ሰው የለበሳችሁት? ኢየሱስ። Who is your identity? Jesus is my identity. ኢየሱስ ነው የኔ identity. ክብር ለእግዚአብሔር ይሁን። ቸርች ስመጣ አይደለም ኢየሱስን እንደ ሰንዴ ክሎዝ ለብሼው መጣው። ስራዬ ቦታ ኢየሱስን ለብሼ ሄዳለሁ። ገበያ ቦታ ኢየሱስን ለብሼ ሄዳለሁ። ለቅሶ ዘመዶቼ ጋር ሲሄድ ኢየሱስን ለብሼ ሄዳለሁ። ሰርግ ቤት ሲሄድ ኢየሱስን ለብሼ ሄዳለሁ። ጌታ ኢየሱስ ክርስቶስን እንደ ልብስ ዩኒፎርም አንቀያየረውም። ኢየሱስ ክብራችን ነው፣ አይደንቲቲያችን ነው። ስለ ኢየሱስ ክርስቶስ እንሞታለን። ከሀገሬ ይበልጣል፣ ከባንዲራ ይበልጣል፣ ከአማርኛ ቋንቋ ይበልጣል፣ ከዘሬ ይበልጣል። ኢየሱስ ሁለመናችን ነው። ቤተ ክርስቲያን ይህንን መጠበቅ አለባት። ክብር ለእግዚአብሔር ይሁን። በቤተ ክርስቲያን ውስጥ ዘረኝነትን በጣም ፖለቲካ ብዙዎቻችሁን ይለክፋቸዋል። ከምላሳችሁ አንዳንዴ የሾለከ የሚወጣ የስንፍና ንግግር ሁሉ ስትናገሩ ሰማለሁ። ምክንያቱም ስትጠጡ የምትውሉት የዩቲዩብ የፖለቲከኛ ቋንቋ ነው የምትጠጡት። በእንደዚህ ያለ ሁኔታ ማናችሁም ምላሳችሁን ታረክሳላችሁ እንጂ ለእግዚአብሔር ቤት በረከት አትሆኑ። ክርስቲያናዊ ንግግሮቻችን ይመረዛሉ። ክርስቲያናዊ አይደንቲቲያችን ይጎመዘዛል። በክርስቶስ ሰዎችን ያልዳኑ ሰዎችን ማናገር እስከማንችል ድረስ እንደርሳለን። ውድ ወገኖቼ ይሄንን ነገር እግዚአብሔር ከልባችሁ ላይ በመላጩ ያስወግድላችሁ። ባልተገረዘ ልብ ባልተገረዘ ሸለፈት አንደበታችሁን አታርክሱት ወገኖች፣ በጌታ ስም ለለምናችሁ። በዚህ ጉዳይ ይሄ በመነግራችሁ እምሞትለትን እውነት ነው እዚህ መነግራችሁ። ማንንም ጋር ምን ደረደርበት ጉዳይ አይደለም። የክርስቶስ ቤተክርስቲያን ዘር የለባትም። በጾታ በዘር በክላስ ማንንም ሰው አናይም። ክብር ለእግዚአብሔር ይሁን። ይሄንን ክፍል አብራችሁኝ በሉት። በዚያም በሉስቲ የግሪክ ሰው አይሁዳዊም የተገረዘም ያልተገረዘም አረማዊም እስኩስቴስም ባሪያም ጨዋ ሰውም መሆን አልተቻለም። ሃሌሉያ ክብር ለእግዚአብሔር ይሁን። እስቲ ወደኛው ዘር እናምጣው እንዲነካካን። በዚያም በሉ አማራ፣ ኦሮሞ፣ ትግሬ፣ ጉራጌ፣ ሀዲያ፣ ከምባታ፣ ጋምቤላ፣ ኦነግ፣ ማን ነው የፈለጉትን ጥሩት፣ ምንም መሆን አይቻልም። ሃሌሉያ ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ምን ይላል ቀጥሎ? አብረን እንበለው እስቲ። ነገር ግን በሉ ክርስቶስ ሁሉ ነው በሁሉም ነው። ኦሮሞ ክርስቶስ አለው፣ አማራው ክርስቶስ አለው። ሁሉም በዛ አይደንቲቲ ውስጥ በለበስነው በክርስቶስ አንድ ነን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ይህንን ክርስቶስን ስናመልክ በአማርኛ ብቻ ማምለክ አለብን? ኖ ወይ። ኦሮሞ በኦሮሞ ቋንቋው ሊያመልከው ይገባዋል። ዋይ? ላንጉዌጅ ፋንክሽናል ቫልዩ ብቻ ነው ያለው። እኔ ኦሮሞ አካባቢ ሄጀ በአማርኛ ነው የምሰብከው። እኔ እግዚአብሔር ሰው ነኝ፣ ትንቢት የመጣልኝ ሰው ሊተረጎምለት ይገባል ማለት ነው። ስለዚህ ቋንቋ ፋንክሽናል ቫልዩ ነው ያለው። ስለዚህ ሁሉም በቋንቋው በትግርኛ በኦሮምኛ በከምባታ በሃዲኛ በቋንቋቸው ሰዎች እግዚአብሔር ማምለካቸው መልካም ነው። ክብር ለእግዚአብሔር ይሁን። በባህላቸው ሰዎች እግዚአብሔር ማምለካቸው መልካም ነው። አንዱ ትልቁ ችግር የጥንት በጥንት ዘመን የነበሩ ሚስዮናውያኖች የሰሩት ስህተት ካልቸራል ኢምፔሪያሊዝም ወይም ካልቸራቸውን አፍሪካ ሀገር ሶስተኛው ዓለም ውስጥ ለሚሽነሪነት ሲሄዱ ወንጌሉን የነሱ ልብስ አልብሰውት፣ ወንጌሉን የነሱ የሙዚቃ መሳሪያ አምጥተው፣ ወንጌሉን በነሱ ስታይል ስላደረጉት ካልቸሩን በሙሉ ኢንቬድ አደረጉት በምዕራቡ ዓለም ካልቸር። ወንጌል ከሚድል ኢስት የመጣ እንጂ ከአውሮፓ የመጣ አይደለም። ስለዚህ አውሮፓውያኖች የራሳቸውን ስታይል አምጥተው እነሱን የተከተለ ሚሽን ያቋቁማሉ፣ ትምህርት ቤት ያቋቁማሉ። እዛ ሲሄድ አንድ ሰው ዘበኛ ይሆናል፣ ጽዳት ሰራተኛ፣ አትክልተኛ፣ ምግብ ሰራተኛ፣ ቤቢሲተር። ብዙ ሳይቆይ እነዛ ሰዎች እነሱ ጋር ሄዱ፣ ጸዳ ጸዳ አለ፣ የእነሱን ሸሚዝ ያለብሷቸዋል፣ ፊታቸው ልወ ሚሽን ሆነ ይባላል። ሚሽን ያኮ ሚሽን ነው እሱ ሚሽን ነው ይላሉ ሰው። ለምን? ወንጌሉ የመጣው በሚስዮናዊ መልክ ነው፣ በሚስዮናዊ አለባበስ ነው፣ በሚስዮናዊ ስታይል ነው። እንደዚህ ያለ አይነት ኢቫንጀሊዝም በጣም ዴንጀረስ እንደሆነ ነው የሚታመነው። አሁን ያለው የወንጌል አገልግሎት የሚካሄደው ወንጌል የሚያገለግል ሰው አንድ ቦታ ሲሄድ መጀመሪያ የአገሩን ሕዝብ ያለውን ወርልድ ቪው የዛን ሕዝብ እሴተ ስርዓት ቫልዩ ሲስተም ተምሮ ቋንቋውን ተምሮ እንደነሱ ማሰብ ችሎ ነው ወንጌል መስበክ ያለበት። የለም እንደዚህ ነው ጥሬ ስጋ መብላት ኃጢአት ነው ብሎ የሰበኩ ሰዎች ነበሩ። ጥሬ ስጋ መብላት ኃጢአት ነው የሚል እንዴት ነው ያለው? አያችሁት? ስለዚህ ወንጌልን በራሳችን ካልቸር ማቅረብ አንችልም። የኦሮሞ ህብረተሰብ በኦሮሞ ካልቸር ሊያመልከው ይችላል። አማራው በአማራ ህብረት፣ ሁሉም በየቋንቋው ሊያመልከው ጌታን ይችላል። ነገር ግን አማራና ኦሮሞ ሲገናኙ፣ ክርስቲያን ሲገናኙ ወንድሜ ተባብለው አጋር ተባብለው ትግሬውና አማራው ኦሮሞ ክርስቲያን ሲ ወንድሜ ተባብሎ ተቃቅፎ መኖር አለበት። እንደ ክርስቶስ ቤተ ክርስቲያን በኢትዮጵያ ውስጥ ላለው ችግር ሰላምና መፍትሄ የሚያመጣ መልእክት ያላት ማንም የለም። ክብር ለእግዚአብሔር ይሁን። ገላግሌ መስቀሉ ገላግሌ መስቀሉ ሰዎችን ከሰዎች የሚለያየው የዘረኝነትን ነገር የሚገድል የተጠብ የተገደለበትን የመስቀሉን ቃል ቤተክርስቲያን ብትጠብቅ ፈውስ አለ። ክብር ለእግዚአብሔር ይሁን። በዚህ ቤተክርስቲያን ማንንም ሰው በዘር አይደንቲቲው እንዲኖር ወይም ደግሞ ዲስክሪሚኔት እንዲደረግ እንዲጣላ የሚያደርግ ወይም አንዱን ዘር ወደ ላይ ሌላውን ልናደርግ አንችልም። ኢቭን ፖለቲከኞች የሰሩት እንኳን ሜስ እንኳን ቢኖር ከዘር ጋር አናያይዘው። ለምንድነው እናያይዘው? ሊቭ አሎን ዛት ወገኖች፣ ክፉ የሰሩትን እንኳን በደል የሰሩ ሰዎች እንኳን ፖለቲከኞች ቢታሰሩ ወንጌል ይሰበክላቸዋል። እጅግ ክፉ ስራ እንኳን ሰርተው ቢሆኑ ሰዎች የምህረት ነገር ከእግዚአብሔር ሊታወጅላቸው ይገባል። ቤተክርስቲያን አመለካከቷ እንደዚህ ነው መሆን ያለበት። ስለዚህ ቤተክርስቲያን አይደንቲቲው ከየት ነው የሚገኘው? ከክርስቶስ። ክብር ለእግዚአብሔር ይሁን። ወደ ቤተክርስቲያን የመጣው ሰው ሁሉ በዘሩ በክላሱ በመደቡ ራሱን የሚያቀበት ራሱን የሚያይበት ሁኔታ ፈጽሞ የለም። እግዚአብሔር ስም የተባረከ ይሁን። ክብር ለእግዚአብሔር ይሁን። ስለዚህ ወደ ቤተክርስቲያን ስንመጣ ምንድነው የምናየው? ጳውሎስ ለጢሞቴዎስ እንደተናገረው እናንተ የክርስቶስ ምንድናችሁ? የእግዚአብሔር ምንድነው ያለው ለጢሞቴዎስ? ማደሪያ። ይሄንን ስፒሪቹዋል አዌርነስ ፕራክቲስ እንዴት እንደምናደርግ እግዚአብሔር ላስተምር እድል ይስጠኝ። እውነቴን ነው የምነግራችሁ። በጣም ወደ ቤተ ክርስቲያን ስንመጣ በክርስትና ህይወት ውስጥ የለመለመና የተባረከ ህይወት እንዳንኖር የሚያደርገንን ነገር ብዙ እየጸለይኩበት ያለ ነገር አለ። አስቡና ይሄንን ነገር እናንተም በጸሎት እንድታገዙኝ እየተጋገዘን እየጸለይን እግዚአብሔር እንዲገልጥልን የሚገባ ትልቅ የቤተ ክርስቲያን ምስጢር ላንብብላችሁና ልጨርስ። በዛ በኤፌሶን መጽሐፍ ላይ በምዕራፍ 1 ላይ ቀድም ባነበብነው ቦታ ላይ የሚለውን ቁጥር 22ን እና 23ን አንብቤ ጨርሳለሁ። በዛ ላይ ያለውን ሐሳብ ጥቂት ነክቼ ጨርሳለሁ። ሁሉንም ከግሩ በታች አስገዛለት፣ ከሁሉ በላይም ራስ እንዲሆን ለማን ሰጠው? ሃሌሉያ! ለማን ሰጠው? ለቤተ ክርስቲያን የተሰጠውን ጌታ ከላይ ሲገልጡ አይታችኋል። ከሞት የተነሳውን የሰጣት። ክብር ለእግዚአብሔር ይሁን። የሞትና የሲኦል መክፈቻን በእጄ ይዣለሁ ያለውን የሰጣት። ክብር ለእግዚአብሔር ይሁን። አለቆችን፣ ስልጣናትን፣ ጌትነትን፣ አለቅነቱን ሁሉ የሻረውን የሰጣት። ከስም ሁሉ በላይ የሆነ ስም ያለውን ጌታን የሰጣት። ኦ ሃሌሉያ! ለፓስተሮች ሰጣቸው አይልም። ቴንክ ዩ ጂሰስ። ለሐዋርያ ሰጣቸው አይልም። ቴንክ ዩ ጂሰስ። ለተወሰኑ አገልጋዮች፣ ለሽማግሌዎች፣ ለዲያቆናት፣ ለዘማሪዎች ሰጣቸው አይልም። ለማን ነው የሰጠው? እስቲ ቤተ ክርስቲያን ለኔ ነው ወይ ባክሽ? ለማን ነው የሰጣት? ይሄንን እንደዚህ በፈዘዘ ልብ መናገራችሁ ያናድደኛል፣ ያበሳጨኛል ወገኖቼ። ለማን ነው የሰጣት? ክብር ለእግዚአብሔር ይሁን ወገኖቼ። አስተናግዱት፣ ልባችሁን ክፈቱ። እግዚአብሔር ለማን ነው የሰጠው ልጁን? ለኛ፣ ለናንተ። ምን አይነት ጌታ ነው የተሰጣችሁ? ከስም ሁሉ በላይ ያለ ስም ያለው አሁን ባለው ፍጥረት ውስጥ ከሚጠራ ስሙ ብቻ አይደለም፣ ሊመጣ ባለው ዓለም ከሚጠራው ስም ሁሉ በላይ ስም ያለውን። ክብር ለእግዚአብሔር ይሁን። እና የት ነው የሰጣት? ፎቶግራፉን ነው የሰጣት? ምንድን ነው የሰጣት? የት ነው እንዴት ነው የሰጣት? ቤተ ክርስቲያን ይህን ጌታ የምታስተናግደው በውስጧ ነው። The day will come I believe እግዚአብሔር ይህን ያደርጋል። ቤተ ክርስቲያን በውስጧ ያደረውን የእግዚአብሔር ልጅ የምታይበት ጊዜ ነው ውበቷ የሚገለጠው። ቤተ ክርስቲያን ሙሽራ ስትሞሸር ያጫት ሰው ሌላ ቦታ ነው፣ ሙሽራውም ይሞሸራል፣ እሷም ትሞሸራለች። ገና ነው የሚገናኙት። ይሄ ኢየሱስ ክርስቶስ ግን እኛን ውብ የሚያደርገን እሱ ነው። ሙሽሯ ጸጉር ቤት ሄዳ ነው ጸጉሯን የምትሰራው፣ መልኳ የምትኳኳለው፣ ቆዳዋን ሁሉ የምትታጠበው። ብዙ ነገር ነው የሚያደርጉት ሙሽራ ስትሞሸር። ውድ ወገኖቼ ኢየሱስ ክርስቶስ ጌታ ግን ለናንተ ለኔ ውበታችንን ለሱ እንድንመጥን ከሱ ጋራ የሚመጥን ክብር እንዲኖረን የሚሰጠን እሱ ነው። በደሙ ነውራችንን ሁሉ አስወግዶ ቀድም ያነበብኩላችሁ ኤፌሶን ይሄን ነው የሚለው። ቁጥር ተመልከቱት ምን እንደሚል። ቁጥር 25 ላይ ምን እንደሚል አያችሁ። ክርስቶስ ደግሞ ቤተክርስቲያን እንደወደዳት ይላል በውሃ መታጠብና ከቃሉ ጋራ አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነች ቤተክርስቲያን ለራሱ ሊያቀርብ ፈለገ። አንጽቶ ቀድሶ እናንተን ውብ አድርጎ ያቀርባችኋል። ስለዚህ ቤተክርስቲያን ምን ሆነች? ቁጥር 23 ተመልከቱት ኤፌሶን ምዕራፍ 1 እርሷም አካሉና ሁሉን በሁሉ የሚሞላ የርሱ ሙላቱ ናት። ይሄን ምስጢር እግዚአብሔር ይግለጥልን። ክርስቶስ በቤተክርስቲያን ውስጥ በአካሉ ውስጥ ያንዳንዳችንን ብልቶቹ ሁላችንንም ደግሞ አካሉ አድርጎ የሚኖርበትን ምስጢር እግዚአብሔር ይግለጥልን። በቤተክርስቲያን እሱ ሲያደር ቤተክርስቲያን እሱ አካል ስትሆን ውድ ወገኖች ምን ማለት እንደሆነ እግዚአብሔር ይሄን ይገለጥልን። የእግዚአብሔር ስም የተባረከ ይሁን። ስለዚህ ቤተክርስቲያን የምትሰባሰበው እንደ ማህበር አይደለም። ቤተክርስቲያን የምትሰባሰበው ውድ ወገኖች በሌላ በምንም ነገር አይደለም፣ በአለቱ በኢየሱስ ክርስቶስ። እሱን በተጠጋን መጠን ኳሊቴቲቭ ቼንጅ ይኖረናል። የተጠጋ ሁሉ እየተለወጠ ይሄዳል። የፈለገ እኔ ለዚህ ቤተክርስቲያን አልመጥንም አንዱ መቅርብ ጊዜ ሰማሁት አትመጥነኝም አለዋሉ አንዱን አገልጋይ ስለማትመጥነኝ አታስፈልገኝም አለው የሚል ነገር ሰማሁ። በጣም ጽዩፍ ንግግር፣ ወራዳ ንግግር ነው። በጣም አይባልም እንዲያለ ነገር። ቤተክርስቲያን ማንም እኔ ለእናንተ አልመጥናችሁም ወገኖቼ እንደዚህ አይባልም። ቤተ ክርስቲያን እኔ የመጣሁት ጌታን ፈልጌ ነው። እናንተ የምትመጡት ጌታን ፈልጋችሁ ነው ወገኖቼ። የክርስቶስ ቤተ ክርስቲያን ጳውሎስም ጢሞቴዎስም እነችን ያለች ቤተ ክርስቲያን የሚያውቁት የእግዚአብሔር ማደሪያ የሆነ ህዝብ ነው። ልቦናችን ይህን የሚያስተውልበት ጊዜ ወደ ቤተ ክርስቲያን ስትመጡ ጌታ እኮ ያለው መድረኩ ላይ አይደለም፣ ከፓስተሩ ጋር አይደለም፣ በጉባኤው ነው ያለው። The day when you realize ይሄን አወር ስትሆኑ ይሄን ልብ ስትሉ ይሄ ጉባኤ የእግዚአብሔር ክብር ያለበት ጉባኤ መሆን መታየት ይጀምራል። ክብር ለእግዚአብሔር ይሁን። ይሄ ጉባኤ ጌታ የሚንቀሳቀስበት ጉባኤ መሆን ይጀምራል። ይሄ ጉባኤ ወደዚህ ፑልፒት ተመልካች ብቻ አይደለም፣ በመካከላችሁ ወደሚንቀሳቀሰው ወደ ጌታ የሚያይ ጉባኤ የሚሆንበትን ጊዜ እግዚአብሔር ያድርግልን። የሰማችሁትን ሁሉ ለደህንነት ያድርግላችሁ እንጸልይ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ጌታን ለመቀበል የምትፈልጉ ካላችሁ እኔ ለራእይ ሕይወቴ ለጌታ መስጠት ፈልጋለሁ፣ ጌታ ኢየሱስ ክርስቶስ እንደ ግል አዳኝ ተቀብዬ በጌታ መኖር ፈልጋለሁ የምትሉ ካላችሁ፣ ሕይወታችሁን ለጌታ አልሰጣችሁ ካላችሁ እንድትጸልዩ እድል እሰጣችኋለሁ። ራሳችሁን የምትፈልጉ በዚህ ሁኔታ ዴዲኬት ለጌታ ልታረጉ የምትፈልጉ ካላችሁ እግዚአብሔር የተመሰገነ ይሁን። አንገቶቻችንን ዝቅ አድርገን ጸልያለን። ክብር ለእግዚአብሔር ይሁን። አምላካችን ልዑል እግዚአብሔር እጅግ አድርገን እናመሰግንሃለን፣ እናከብርሃለን። በእውነት በዚህ ቦታ በተማርነው ትምህርት አይኖቻችንን እግዚአብሔር ሆይ ስለከፈትክ የእያንዳንዳችን የግል ሕይወት መለወጥ የማንነታችን ጌታ ሆይ የአይደንቲቲያችን ጌታ ሆይ ሚስጥሩ እማንጋ ምን ጋ እንዳለ እንድንረዳ ስላረከና መሰግናለን። ሰውን በክርስቶስ አውቃለሁ እንዳለ ጳውሎስ ራሳችንን ደኛ ጌታን የተቀበሉትን የሚያምኑትን ሁሉ በክርስቶስ የምናውቅበትን ጸጋ ስጠን። ቋንቋችንን ቀይር፣ አመለካከታችንን ቀይር። እግዚአብሔር አምላክ መድኃኒት በኢየሱስ ስም እንለምንሃለን። ልቦናችንን ቀይረው ጌታ ሆይ። በቤተ ክርስቲያን ውስጥ ጌታ ሆይ ካንተ የተነሳ የምንኖረውን ሰማያዊውን የሕይወት ምስጢር ግለጥልን። ቤተ ክርስቲያንህ አካል የሆነችበትን ኦ ጌታችን መድኃኒታችን ሆይ ሚስጥሩን አሳየን ጌታ ሆይ ብልቶች ሆነን collectively ሁላችን ባንድነት ሆነን ያንተ አካል ሆነን የምንኖርበትን ሚስጥር አሳየን ይሄንን ብርሃን አብራልን ይሄንን መረዳት ስጠን ጌታ ሆይ በቤተ ክርስቲያን ጌታ ሆይ አንተ በምትፈልገው ህይወትና ክብር እንድንኖር እንድትረዳን እንለምናለን ክብር ሁሉ ላንተ ይሁን ስም ይባረክ አቤቱ በዚህ በተገለጠልን በተማርነው ዕነት ጌታ ሆይ የምንቸገርበትን ዛሬ በአገራችን የምንተከተከውን ዘረኝነትን እግዚአብሔር ሆይ ህዝባችንን የሚያባላውን ክፉና መርዘኛ ቋንቋ እግዚአብሔር ሆይ አመለካከት ሁሉ በወንጌል ቃል እጠብልን ፊታችን እንዳይጨማደድ ህሊናችን እንዳይጨማደድ አንደበታችን ወስላታ እንዳይሆን እግዚአብሔር ሆይ አጽዳን ቀድሰን ቋንቋችን ሰማያዊ ይሁን ቋንቋችን ክርስቶስን እንደለበሱ ሰዎች እንሁን ጌታ ሆይ በሥራ ቦታችን አንተ ለብሰን እንኑር በምንኖርበት አካባቢ ስንወጣ ስንገባ እኔ ክርስቲያን ነኝ እንበል ጌታ ሆይ የምታኮራን አንተ ነህ ዘር ያባላል ያናክሳል አንዱን ከፍ አንዱን ዘቅ ያረጋል አንተ ግን የራቀውን የምታቀርብ የወደቀውን የምታነሳ ጌታ ሆይ ክብር ለሌላቸው ክብር የምትሰጥ ከኃጢአት ከነውር አንጽተ ቀድሰ ጌታ ሆይ የራስህ የምታደርግ ጌታ ነህ እግዚአብሔር ሆይ ወንድሞቻችን ባንተ የተዋጁትን ሁሉ በንጹህ ፍቅር ክርስቲያናዊ በሆነ ልቦና ባንተ አይን እያየን የምንዋደድበትን ጸጋ ጠብቅልን ዘረኞች ፖለቲከኞች እንዳጎመዝዙን ውስጣችን እንዳይመረዝ ጸሎታችን እግዚአብሔር ሆይ እንዳይበከል ንግግራችን እንዳ እግዚአብሔር ሆይ አፍራሽ እንዳይሆን በኢየሱስ ስም ለምንሃለን ቀድሰን ለውጠን ክብር ምስጋና ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን ውድ ወገኖቼ ተነስተን እርስ በርሳችን እንበራረካለን ክብር ለእግዚአብሔር ይሁን ከዛ ወንበሩ እንዳለ ተተን